ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 28 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 28 ቀን 400 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? ከባዕዴን አዴፓ ለውጥ አይወለድም። የአማራው መብት አይተበቀም። ኦነግ ኦነግ ነው መሪው ሌንጮ ሆነ ሌላ። ኮሎኔሉ የወያኔን መሰረተ ሐሳብና አቋም ይዞ እስከነጎደ ድረስ ምን ቢቀባጥር የወያኔ ውልድ ከመሆን አልፈም። በጌሌለው ቀበሮን አውሬ አይላትም በሚል ርዕስ የቀረበ የዕለቱ ሐተታ ነው። በማስከተል አቅጣጫውንና ግቡን ያላወቀ ለውጥ ከንቱ ነው በሚል ርዕስ የቀረበ ጽሑፍ በመጨረሻም በ2005 ዓመተ ምህረት ሰኔ ወር ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
አሁንም ስደተኞች ወደ ሱዳን እየገቡ መሆናቸውን UNHCR የተባለው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን አስታውቋል። የፈረንጆች አዲስ አመት በገባ ባለፉት 6 ቀናት ብቻ ወደ 800 የሚደርሱ ኢትዮጵያውያን ድንበር አቋርጠው ወደ ሱዳን የገቡ መሆናቸው የድርጅቱ ገልጾ እነዚህም በጦርነት መካከል መንቀሳቀስ ሳይችሉ የቆዩ በተለያየ ታጣቂ ቡድኖች ጥቃት የደረሰባቸው ቤታቸው የተደረሰና ያለፈቃዳቸው ለወተደና የተመለመሉ አዋቂ ወንዶችና ልጆች እንዲሁም ወሲባዊ ጥቃት ያጋጠማቸው ሴትና ልጃገረዶች ይገኙባቸዋል ተብሏል። ካለፈው ዳር ወር ጀምሮ በጦርነቱ ምክንያት ወደ ሱዳን የተሰደዱ ዜጎች ቁጥር ከ56000 በላይ መሆኑን ድርጅቱ አስታውሶ የአምራኩ በመጠለያ ጣቢያ ሊሞላ መቃረቡና በቅርቡ የመጡትን አዲስ ወደ ተከፈተው ከጋዳሪፍ 136 ኪሎ ሜትር ርቆ ወደሚገኘው ቱና ድባህ ወደ ተባለው መጠለያ የሚያጓጉዝ መሆኑን አስታውቋል። የእስልምና ጉዳዮች ምክር ቤት በቅርቡ በትግራይ አካባቢ ጉዳት የደረሰበትን የአልነጃሺን መስጊድ አስተርክቶ ባወጣው መግለጫ ጉዳቱን የሚያጣራ ቡድን ወደ ቦታው የላከ መሆኑን ገልጾ አገዛዙ ታሪካዊ ለሆኑ የእስልምና ቅርሶች ቦታዎች ልዩ ጥበቃ እንዲያደርግ ጠይቋል። ምክር ቤቱ በመግለጫው የዓለም ቅርስ በሆነው የመስጊድና የቀብር ቦታ በከባድ የጦር መሳሪያ መጠቃቱን እንዲሁም የአገልግሎት መስጫ ተቋማትን መገልገያ ቁሳቁሶች መዘረፋቸውን ገልጾ ድርጊቱ ኢትዮጵያውያንና የዓለም ሙስሊሞችን ልብ የሰበረ ነው ብሏል። መስጊዱ በየትኛው ክፍለ ጦር መሳሪያ እንደተመታ እስካሁን ያልታወቀ ቢሆንም በጦርነት ወቅት የወያኔ ቡድን አባላት የመስጊድ ኃላፊዎች ያቀረቡትን ተማጽኖና ልመና እንቢ በማለት ከመስጊዱ የቅርብ ርቀት ላይ ምሽግ ሰርተው ሲዋጉ እንደነበር ኃላፊዎቹ ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። በቅርቡ ሱዳን በሰሜን ምዕራብ ኢትዮጵያ ድንበር ጥሳ ወደ ኢትዮጵያ መግባቷ ከ41 ዓመት በፊት በሁለቱ ሀገሮች መካከል የተደረገው ስምምነት የጣሰ ነው በማለት ለረጅም ዓመታት የሁለቱ ሀገሮች የጋራ ድንበር ኮሚሽን አባላት የነበሩ ወገኖች ገልጸዋል። እንደ አውሮፓውያኑ አቆጣጠር በ1972 ዓመተ ምህረት በሁለቱ ሀገሮች መካከል በተደረገው ስምምነት የድንበሩ ጉዳይ በአገሮቹ ስምምነትና በዓለም አቀፍ መርህ መሰረት መፍትሄ እስኪያገኝ ድረስ ያለው ነባራዊ ሁኔታ ባለበት እንዲቆይ ስምምነት ተደርጎ የነበረ መሆኑን ገልጸው አሁን ሱዳን የኢትዮጵያ ድንበር አልፋ መያዟ ይህንን ስምምነት መጣሷ ግልጽ ነው። የኮሚሽኑ አባላት ተናግረዋል። የሱዳን ወታደሮች ከባድ መሳሪያ ተጠቅመው ጥቃቶችን በመፈጸም የአርሶ አደሮችና የግብርና ምርቶችን መገልገያዎችን አውድመዋል፣ ንብረት ዘርፈዋል፣ በርካታ ዜጎችን ገለዋል፣ አቁስለዋል ብለዋል። የሱዳን ሰራዊት ድንበሩን በመውረር ያካሄደው ጥቃት የዓለም አቀፍ ሕግ የጣሰ መሆኑንና ሱዳን ሊያስጠይቃት እንደሚችል ተናግረዋል። የአገዛዙ ባለስልጣኖች በተደጋጋሚ በሰጡት መግለጫ ችግሩን በውይይት ለመፍታት ዝግጁ ነን ከማለት ውጪ አገሪቱ የተወሰደባት መሬት ለማስመለስ ምን ያህል ቁርጠኝነት እንዳለ ለሕዝብ ግልጽ ሳያደርጉ ቆይተዋል። እስካሁን ድረስ በወያኔ ቡድን ቁጥጥር ስር ቆይቶ ከፍተኛ ወንጀል ሲፈጽም የነበረውን የደህንነት ተቋም ከወያኔ ቡድን ለማላቀቅና በኦዴፓ አዴፓ ቁጥጥር ስር ለማድረግ እርምጃ እየተወሰደ መሆኑን ዋዜማ ራዲዮ ከውስጥ ያገኘው መረጃ ዋቢ በማድረግ ዘግቧል። ተቋሙ በወያኔ አባልና ተባባሪ በደመላሽ ክብረ ሚካኤል በሚመራበት ወቅት ከፍተኛ እስከ ታች ድረስ ለሚገኘው የአመራር ቦታ ይዘው የነበሩት ወደ 200 የሚጠጉ ግለሰቦች ደሞዝ እየተከፈላቸው በግዳጅ ፈቃድ እንዲወጡ መደረጉን ጋዜጣው ዘግቧል። ፈቃድ እንዲወጡ ተደረጉት በተጨማሪም በምክትል ዳይሬክተርነት ደረጃ ያሉት ኃላፊዎች በሌሎች እንዲተኩ የተደረገ መሆናቸውን ተገልጿል። ደህንነት ተቋም ውስጥ የበላይ አመራሮች በመቀየር ጥገናዊ መሻሻሎች ከማድረግ ውጪ መሰረታዊ ለውጥ ለማድረግ በአገዛዙ በኩል ቁርጠኝነት ባለመኖሩ በተቋም ውስጥ የሚገኙ የወያኔ ታማኝ አባላትና አገልጋዮች በንጹሃን ዜጎች ላይ ማንነት መሰረት ያደረገ ጭፍጨፋ እንዲፈጸም ታዋቂ ቡድኖች ላይ እርምጃ እንዲወሰድ መረጃ በማሽሮክና የተሳሳተ መረጃ በመስጠት የደህንነት መስሪያ ቤቱ እጅ እግሩን አስሮ መቆየታቸው ተነግሯል። የቤኒሻንጉል ጉሙዝ ደህንነት እንዲመራ ኃላፊነት የተሰጠው ጌታቸው ብርሃኔ ጌታቸው ታክሲ የተባለው ግለሰብ በተለያዩ ወንጀሎች ተሳስፏል በሚል ከስራ የታገደ መሆኑን ዋዜማ ገልጿል። ጌታቸው ታክሲ እስር ቤት ያሉ አንደኛ ያሬድ ዘሪሁን የመሳሰሉትን የደህንነት ኃላፊዎች ካልተያዙ ከተቋሙ የቀድሞ መሪዎች ከነጌታቸው አስፋ ጋራ መረጃ በማቀባበል የተለያዩ ህገወጥ ተግባራት እንደሚፈጸሙ ሲያደርግ ቆይቷል። ክስ ቀርቦበት እየተጣራ መሆኑን ታውቋል። ግለሰቡ ከስራ ቢታገልም አሁንም በጥፋት ስራ ተስማርቶ የሚገኝ በመሆኑ ጉዳት ሊያደርስ ይችላል የሚል ስጋት ፈጥሯል። ግለሰቡና ገብረአበሮቹ በተለይ እስር ቤት የሚገኙ እንደ ያሬድ ዘሪሁን ያሉ የቀድሞ የደህንነት ባለስልጣኖች እነ ጃዋር የመሳሰሉ ጽንፈኛና አሸባሪ ግለሰቦች እስር ቤት ውስጥ ስልክ ገብቶላቸው ውጭ ካሉ ግብረአበሮቻቸው ጋር እንዲገናኙ ያደረጉ መሆናቸውን የተጋለጠው በቅርቡ በተደረገ ድንገተኛ ፍተሻ ከጃዋር ከሌሎችም ግለሰቦች እጅ ስልኮች መገኘታቸው ነው ተብሏል። በቅርቡ አንድ ግለሰብ ለጃዋር መሐመድ 4 ሲም ካርዶች ለማቀበል ሙከራ ሲያደርግ መያዙና ፍርድ ቤት መቅረቡም ይታወሳል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
በጌሌ ለው ቀበሮን አውሬ አይላትም ፈረንጆች ድመት 9 ህይወት አላት ይላሉ የኢትዮጵያ ባንዳና ድርባዮችም ከጊዜ ወደ ጊዜ እንደ እባብ ካረጌ ቆዳቸው ሸልቀቅ ብለውም ሳይወጡ ግን የየጊዜው ተቺዎች ነብዮች የቃለ መጠይቅ ክብር እንግዳዎችና አልፎም መሪዎች ሆነው ብቅ ይላሉ። ትላንት አገርና ህዝብን ከርተው ስንት ጉዳት እንዳላደረሱ ሁሉ በጠዋቱ አርበኛ አገር ወዳድ ሆኖ እንደከረመ ሰው በመድረክ ይሰየማሉ። የክህደታቸው ሰለባ የነበረው ወገን ደግሞ ረስቶ ሲያቅፋቸው ሲያስተናግዳቸው ማየቱ ደግሞ ቢያበሳጭ ሲያንስ ነው። በጋዜጠኝነት ስም ተራ ንግድ የሚያካሂዱት ክፍሎች ደግሞ የጸኑ አርበኞችን ለቃለ መጠይቅ አቅርበው ለትውልድ ትምህርትና ተመክሮን ከመስጠት ፈንታ በተገኘው አጋጣሚ ህዝብ የከዱትን ወይም ፋሽስቱን ኮሎኔልና ልጆችን ማናገር የሚመርጡ ናቸው። ኤደን በአደን ማለት ክህደት ውርደት ማለት መሆኑን ሁሉም ያውቃል። በቅርቡ አንድ የወያኔ ጀነራል የጻፈውን መጽሐፍ ሲያስመርቅ ዋና ተቺ ሆኖ የተገኘው የአፓን በጠራራ ጻይ ከርቶ ኤዲን የተባለውን የወያኔ ተለጣፊ መስርቶ ለወያኔ አድሮ ወያኔን ከርቶ እንደገና ለወያኔ ሰግዶና ለመለስ ሞት ደረቱን መጥቶ ለኮሎኔሉ ሰግዶና አማካሪው ቢያደርገኝ ብሎ እንቢ ሲባል ግና የኢትዮጵያ ድርባዮች ይሉኝታም ሀፍረትም ጋር አይተዋወቁምና መድረክ ይዞ ታሪክ ያለውን የውሸትና የክህደት ሰነድ ገልጦ ተሰብሳቢውን ሳያፈር ታጋይ ነበርኩ ነኝ ብሎ ደፈቆረው። ቀይ ሽብርተኛ ደርግ ወንጀለኛ ፋሽስት ወያኔ ዘረኛ ወዘተ ሆነው ታሪካቸው የቆሸሸ ሁሉ ህዝብን ሊደፈቁሩና ሊመጻደቁብን ሳይሆን ድንጋይ ተሸክመው ይቅርታ ሊጠይቁት ነው የሚገባው ብንል ስህተት አይሆንም። የገን ሲሆን ለማየት ለመስማት አልታደልንም። የደርግም ዋና ቁንጮች ምንም ያጠፋነው የለም ብለው በግልባጩ ሰለባቸውን ሊከሱ ሊወነጅሉ ሲጠሩ ነው የሰማነው ያነበብነው። ርድራጆቹ በየቡድኑ ተሰክስገው ወያኔን ሆነ ኮሎኔሉን መተቸት መቃወም ሳይሆን የፈረደበት ሁኔታን ግን መረዳት እንዳቃተን አጋልጦ ነገር አላሙን አሳሳቢ አድርጎታል። ያፓን እንደገና በሐሰት መወንጀሉ ላይ አተኩረው ሸንከል ሸንከል ሲሉና ያተውልድ ባይ ቀረርቷቸውን መስማት ተገደናል። በርካታዎቹ ባንዳ ከሃዲዎች ለወያኔም ለኮሎኔሉም ማድረው እንደገና ቀሌታቸውን ሊደግሙ ሲቃጡ ይያየን እንደ ወያኔ አጆሃ የምንላቸው እኛ ከሆን ለሚመጣብን መከራ ተጠያቂ ራሳችን መሆናችን አይቀርም። ትግላችንና አገራችንን ከጎዱት አንደኛውና ዋነኛው ታሪክን እየረሳን ከጎዱን ጎን መሰለፍ መርጠን በየጊዜው ይዘው ወደ ገደል ሲያስገቡን መከተላችን ነው። በቅርቡ አንድ ዜጋ ለሽግግር መንግስት መሪዎች ሊሆኑን ብሎ ሲዘረዝር 95 በመቶዎቹ ከቶም በሽግግር ሂደት ዙሪያም መድረስ የሌለባቸው አጠያቂ ግለሰቦች ሆነው መገኘታቸው ምንኛ የሀገራችንን ታሪክና ሁኔታ ማወቅ እንደተሳነን አጋልጦ አሳሳቢ ሆኖብናል። ለወያኔ ያደሩ ጸረ ወያኔ ሆነናል ብለው ለሻቢያ ሲያድሩ መሪ ነጻ አውጪ ብሎ መቀበል ማወደስ ብቻ ሳይሆን ራሱን ህዝብን አገራት ሲሆን ሻቢያን ወዳጅ ብለን አጨብጭበን ልንቀበለውም ደርሰን ኢትዮጵያን ለከፋ አደጋ ይኸው አጋልጠን አለን። በዚህ ጉዳይ ላይ ዛሬም ማተኮር የተገደድነው አሁንም መሰሪዎቹ ህዝብን ሊያደናግሩ ተሰማርተው ጉዳት እያደረሱ በመሆናቸው ነው። የግንቦት ሰባት ኢዜማ መሪዎችን ሂደትና ሚና ማጤኑ በቂ ትምህርት የሚሰጥ ሆኖ ሳለ አሁንም የሚደናገርላቸው እንዳለ መታዘባችን አልቀረም። ኮሎኔሉ ህዝብን በገፍና በግፍ እየፈጀ ወንጀሉን ከወዲሁ ረስተው ነጻውጪ ሊሉት የሚውገረገሩትም በቂ መረጃዎች ናቸው። እኛ ተደናገርን እንጂ ሻቢያ አዲስ ቆዳ ለብሶ አልመጣም። ያው ነው ተለጣፊ ያልነው ምዛሬ ተለጣፊ ነው። ከበአዴን አዴፓ ለውጥ አይወለድም። የአማራው መብት አይተበቀም። ኦነግ ነው መሪው ለንጮ ሆነ ሌላ። ኮሎኔሉ የወያኔን መሰረተ ሐሳብና አቋም ይዞ እስከነጎደ ድረስ
من بيكاباتر يوياني ولد كمهون عالفم قال كبورناو بزيالك كدقمو مسري وشيتك مبتالنا كقال الفو غبيرن ممرمر والساينو يكولونيلو إتيرتياوينت يعف بچانو بعدو مادنا غريا بتجباج انهو وده سوستامت عيثانو بايهون نورما بعون للوتنا لتبتعمتو بيهونو نورما لمن تقاوماتشو تابلن باقباب بتوقفن نبر هيسونم بتقبل نبر كهادي وچن إيهاب بابلو أقفو مابونا بدن يمرتو زرنوش جن سايول سايادر ساري تيوبيا سارة هز سارة أمارام هنا چون بتقبار بدم تج أمال كو مليونو چن أسلك سو يارغاقاتو بمونا چو عدر باين نتدق مو نكتونم سلم ماوك لوت عمشي بلن فرنجنا عرب سلسطن بچا لنكبلاتشو لندقفاتشو عالتشالنم كان نسوم فرفاري تكبلن ويم قوامتن اتبان لنكد كتوم يميتا السبلي هون ايشل منا باقواماتشن فنتن اكافان اكافا زرنيان زرنيا بلن كتلنال يزمنو تولد تاريك بلو حساتن سيگتوت مكبل ما قومن دال لبت ماسا السبك جمرن قويتوال ያገሩን ታሪክ ማውቅ መመራመር አለበት ወጣቱ ይህን ማድረግ አቅቶት የተውሳኮቹን ትረካ ባይቀበል ኖሮ ሻዕቢያም ወያኔም ኦነግም ቄሮም ባላወናበዱን ነበር ታሪኩን ስለማያውቅ ወይም በሰበብ አስባቡ ስለረሳ የወገኑን ወንድም እህቱን ገዳዮች ጓድ እርሶ ክብሩነቱ ወዘተ ይያለ አሞካሽቶ ጆሮ ሰጪ ሆኗል የዘንድሮ ትውልድ ነታምራት ላይኔን በአደን መሪዎችን የደርግ ነፍሰ ገዳዮችን ገንጣይ ሻቢያኖችን አንቱባይ ሳይሆን አሳዶ ይዞ ለፍርድ አቅራቢ መሆን ነበረበት ትላንት በነ ጀነራል አሳምነው ጽጌ ግድያ እጃቸው ያለበትና የደገፉትን ግለሰቦች ሰው ብሎ ማቅረብ ማዳመጡ ይሰቀጥታል ያውም ጀነራሉ እንደሚታወቀው ለኮሎኔሉ ድጋፍ ሊሰጥ ተነስተው በነበረበት ደርግ ለወዳጁ እሳት ይዟል በጁ ለማለት ሳይሆን በያፓ የ27 አመታት ጣላት ላይ እጁም ቢያነሳ አይገርመንም ለማለት ነው ግፉና ጥቃቱ ያልደረሰበት ግፈኞቹን ማወቅ ተስኖታል ማለት ቢከጅልም ኮሎኔሉና ዘረኞች ህዝብ ሲበጁ ትላንትም ዛሬም ነውና ምንም ይቅርታ የማይደረግለት መወናበድና መደናገር ነው በማይካድራም በመተከልም የወያኔ እጅ በርግጥ አለበት የኔ እጅ የለበትም ሊል ኮሎኔሉ ቢከጅልም በወለጋ ሸኔ በጌዲዮ ሻሸመኔ በናራርሳ ኩማ ሽመልስ ወንጀል ተዘፍቆ ይገኛል ብልጽግና ብሎ እያካሄደላለው ጸያፍ ጸረ ህዝብ ብልግናም እሱም አገዛዙም ዋና ተጠያቂ ናቸው በመሆኑም ያደረሱብንን ከመቅስፈት እየረሳን ባንዳ ከሃዲዮን አገር ወዳድ ኢትዮጵያዊ ማሪያችን ብሎ ማቀፉ ማክተም አለበት ያዘጋጁ ባሉት የምርጫ ቧልትም ከቶም ዓለም ሳተፍ ወሳኝ ሆኖ የሚገኘው ለዚህ ነው ከእንግዲህ መንገዳችን ምርጫችን በደማችን በተገኘው ድል ላይ ተረማምደን ኢትዮጵያን ከዘረኝነት ማጽዳት ይሆናል ለመሆኑ የኢትዮጵያን ሰንደቅ ዓላማ ይዘው ሳይሆን የኦነግን ባንዲራ አውለብልበው በሽዎች እየተመረቁ እየተሰናዱ ያሉት የአንድ ብሔር ወታደሮች ሚናቸው ምንድነው? ማን ላይ ነው እየተዘጋጁ ያሉት? ሰለባና ቅርጫ ልትሆን የታቀደችውን ኢትዮጵያ ማን ነው የሚታደጋት? ካደጋው የሚያድናት? ከጥቃትስ የሚጠብቃት? ዜጎች ሁሉ ሊጠይቁት ሊያስቡበት የሚገባ ነው እንጂ በደፈናው ዘረኛን ደግፎ በጭፈራ ውድ ጥይትን በርችት መጨረስ ያስገምታል ግባችን ገና ነው ቀበቶን ጠበቅ ጠመንጃን በጠላት ሁሉ ላይ መወደር ኢትዮጵያን ከዘረኞች ጥቃት ለማዳን በጋራ እንታገል ኢትዮጵያዊነት በትግላችን አቸናፊ ይሁን
አቅጣጫውንና ግቡን ያላወቀ ለውጥ ከንቱ ነው። አቅጣጫውንና ግቡን ያላወቀ ለውጥ ከንቱ ነው። በሀገራችን ለመሰረታዊ ለውጥ ሲካሄድ የነበረው ህዝባዊ ትግል ተደናቅፎ በባዕዳን ድጋፍ የይስሙላ ለውጥ ሂደት ከተጀመረ ወራትን አስቆጥሯል። ህዝብ የሚጠብቀውን ጉጉትና ፍላጎት ለማሟላት ገና አልተሳካለትም ብሎ መደምደሙ ምክንያታዊ ነው ማለት ግን ይከብዳል። ዘመናትን ያስቆጠሩ ሀገራዊ ችግሮችን በወራት ቀርቶ በአመታት ለማስወገድ የበርካታ ኃይሎችንና የመላውን ህዝብ ትብብርና ንቁ ተሳትፎን ይጠይቃል። ህዝባዊና ዴሞክራሲያዊ ተቋማት መገንባት ከወሳኞቹ ጉዳዮች የመጀመሪያው ረድፍ ይይዛሉ። እነኚህን ሁሉ በግምት ውስጥ ማስገባት ለሚታሰበው ዓላማ ስኬታማነት ዋስትና ይሆናሉ። ከሁሉ በፊት ግን የዴሞክራሲ ግንባታ የቅድሚያ ቅድሚያ ጉዳይ ሊሆን ይገባል። እነኚህን ወሳኝ ጉዳዮች ታሳቢ አድርጎ መንቀሳቀስ አማራጭ አይኖረውም። የዴሞክራሲን መሰረት መጣል ተሳትፎንና ድጋፍን የሚያረጋግጥ ሲሆን የህዝብ ሙሉ ተሳትፎ ውጤት ሊያስመዘግብ የሚችለው ደግሞ ዴሞክራሲያዊ ተቋማቱ ነጻና ገለልተኛ ሆነው ሲመሰረቱ ብቻ ነው። ህዝብን መሰረት ያደረገ ስር ነቀል ለውጥ እንዲመጣ ከተፈለገ ደግሞ የወደፊቱን አቅጣጫ ሊያመላክት የሚችል በግድ አቅጣጫና ግብን መቀየስና በተግባር መተርጎም ያስፈልጋል። ይህ ጉዳይ አከራካሪ ሊሆንም አይችልም። አቅጣጫና ግብን ለመቀየስ ደግሞ የሀገሪቱን ነባራዊ ሁኔታ በሚገባ መረዳትን ይጠይቃል። ይህ መኖር አለበት ስንል ህዝብ የስልጣን ምንጭ የሚሆንበትን ዓላማ በግልጽ አስቀምጦ ወደ ግቡ የሚወስዱትን ሂደቶች እየተቆጣጠሩ ዘላቂ ግብ እውን እንዲሆን ማድረግ ነው። እንዲህ አይነቱ ሁኔታ አሁን ለህዝብ ግልጽ ሆኖ ይታያል ማለት ፈጽሞ አይቻልም። የሀገራችንን ኢትዮጵያ ሁለንተናዊ ችግሮች በቅጡ ያልተገነዘበ ማንኛውም ኃይል የሰር ነቀል ለውጥ ሂደትን መቀበል ይቸግረዋል። ውስብስብ የሆነውን የሀገሪቱን ችግር ሳይረዱ መፍትሄ ማግኘት ያስቸግራል። በዚህ ምክንያት ነው የሀገራችንን ችግር ለመፍታት ያልተቻለው። ህዝባዊ ለውጥ የተሳካለትን የሽግግር ጉዞ እንዳይራመድ መሰናክል የገጠመውም አንደኛው ምክንያት ይህ ይመስላል። የሀገሪቱ ችግሮች ድርብ ድርብርብ ውስብስብና ውጥንቅጥ ጥልፍልፍና መላቀጡ የጠፋበት ነው። የመፍትሄው ፍለጋ ሂደት በሆይ ሆይና በውቂው ደብልቂ በግርግር በያዘው ልቀቀውና በመደነባበር የሚፈታ አይደለም። በረጋ መንፈስ አስተውሎና አርቆ በማስተናገድ እንጂ የሰከነ አእምሮን አንግቦ መንቀሳቀስ ዘለቂታዊ የተሳካ እንዲሆን ያደርጋል። እወደድ ባይነት ብቻውን ሩቅ ምዕራፍ አያስኬድም። የህዝብን ፍላጎትና ጥያቄ ማስተናገድ የሚቻለው በህዝብ ወገንተኝነት እንጂ ህዝበኝነት ወይም ፖፕሊስት በመሆን አይደለም። በመፈክር ንባቤ ሀገር አይገነባ። በአደባባይ ጠርሙስ በመስበር የህዝብን ልቦና አእምሮ ማስተናገድ እንዳልተቻለ ካለፈ ታሪክ መማር ይገባል። ሀገርና ህዝብ አደጋ ላይ ሲወድቁ እግሬ አውጪኝ ብሎ ባሳፋሪው ሁኔታ መሸሽ ለተተኪው ትውልድ አንገት ሰባሪ ታሪክን ጥሎ ማለፍ እንጂ መልካም ቅርስ አይሆንም። ህዝብና መንግስት አንድ አካል አንድ አምሳል ሆነው ካልተሰለፉ ሀገር ባለቤት ታጣለች። ባለቤት ያጣ ህዝብና ሀገር የማንም መጫወቻ ሆኖ ይቀራል። የዛሬ ተው የኢትዮጵያ ሀገራችን በዚህ ሁኔታ ላይ ትገኛለች ብሎ መደምደም ከእውነት ይራቅ አይደለም። ኢትዮጵያችን እንደ ሀገር በርካታ ውስብስብ ችግሮች ተደቅነውባታል። አንደኛ ነገር ዜጎቿ እንደ ዜግነት ክብርና ምልዕነት ሳይሆን በዘርና በቋንቋ ፍርክስካሽ ተመድበው እንዲታዩ በመሆናቸው ነው። ይህም ሁኔታ ዜግነታቸው ብቻ ሳይሆን ስብዕናቸውም ጭምር አዋርዶታል። ሁለተኛ ነገር መልካ ምድር በምልዕነት ሳይሆን በፍርክስክስነት ማለትም በክልልነት ተጨማትራ እንድትታይ ተደርጋለች። አዲሱ ትውልድ ሀገሩን የሚያት በኢትዮጵያዊነቷ ሳይሆን በፍራክሽን ሂሳብ አግባብነት ይሆናል። ኢትዮጵያ ተብላ ተጠራ አትጠራ፣ ኢትዮጵያ ትኑር አትኑር፣ ደምታ እንዳይሰጠው ሆኖ እንዲያድግ እየተደረገ ያለ ትውልድ ሆኗል። ክልል ለአንድ ሀገር ዜጎች መኖሪያ ሳይሆን ለከብት ግጦሽ ማሰማሪያ መናሃሪያና ማጎሪያ ቦታ ነው። ሀገር እንደ ሀገር መቆጠሯ እየቀረ በየክልሉ ተኮድኩዳና ተደይና እንድትቀር ተፈርዶባታል። ይህንን ያደረጉት ባለ ስንኩል አእምሮቹ የዝርኛ ግዛዝ አረማጆች ወያኔዎቹ ናቸው። አሁን ግን በህዝባዊ አመጽ ዋጋቸውን እየከፈሉ በመክሰም ሂደት ውስጥ ይገኛሉ። ለዚህም ወጣቱ ትውልድ ምስጋና ይድረሰው፣ ከባድ መስዋዕት ከፍሏልና። ሶስተኛ ነገር መንግስት የሚባለውን መስፈርት የሚያሟላም ሆነ ስልጣኑን ከህዝብ የተቀበለ ተቋም በሀገሪቱ ውስጥ የለም። ህጋዊነትም የህዝብ ተቀባይነት ያለው ኃይል የለም። ኢትዮጵያ ሀገራችንን እንደ ሀገር ዳር ድንበሯም የግዛት ሉዓላዊነትም ሆነ ዜጎቿም እንደ ዜጎች አዋህዶና አስከብሮ ያለ መንግስታዊ ተቋም ይታያል ማለት አስደፍርም። ኢትዮጵያችን እንደ ሀገር መቀጠል እንዳትችል ያደረጓት ዘረኞች ጥንታዊቷንና ታሪካዊቷን እንደ ሀገር እያጠፉ ወደ ዘመነ መሳፍንት የጉልት መንደር እንድትገባ ለማድረግ እየተወራጩ ይገኛሉ። የጦር አበጋዞችና የአካባቢ ታጣቂ ነፍጠኞች የየግላቸውን ግዛትና የአገዛዝ ስርዓት እያሰፈኑ የአገሪቷን ህልውና አደጋ ውስጥ እንዲወድቅ በማድረግ ላይ ናቸው። አገሪቱ በአሁኑ ወቅት ብዙሃን ባለነፍጥ ወጣጤዎች የሚደነፉባት መሬት በመሆኗ ማን እንደሚቆጣጠራትና ወደ የተስ አቅጣጫ እንደምትሄድ እንኳ ማንም ወገን ሊያውቅ ከማይችልበት ደረጃ ተደርሷል። አካሄዱ ፍኖተ ካርታ ወይም ሮድ ማፕ ስለሌለው ህዝብ ግራ ተጋብቷል። የባሰ እንዳይመጣ ከመጨነቅ ሌላ ምርጫ አጥቷል። ለኢትዮጵያ ህዝብ የ100 አመት የቤት ስራን ሰጠዋለን ብለው ያሰቡት እቅድ በተግባር እየታየ ነው። ይህንን ትንቢት በተግባር ለመፈጸም አሁን ስልጣኑን የተረከበው የአገዛዝ ቡድን አውቆም ይሁን ሳያውቀው ኃላፊነቱን ወስዷል። በእነርሱ አመለካከት ኢትዮጵያን ማዘመን ማለት ወደ 18ኛው ክፍለ ዘመን እንደነበረችበት የጨለማ ዘመን የኋላ ዙር ጉዞ ማስኬድ ሆኗል። ሀገርን እንደ ኩበት ጠፍጥፎ መስራት ቀላል የሚመስላቸው የዘረኛ አገዛዝ አራማጆች በቀላሉ በማይበጣጥሰውና በብዙ ክርና ማግ የተዋሃደውን የህዝብ አንድነት ለማፍረስ ላለፉት 27 ዓመታት ሞክረው ነበር። ሳይሳካላቸው ቀርቶ እነርሱም እንደ ዮዲት ኩዲት እንደ ግራይ መሐመድና እንደ ደርቡሾች መና ሆነው ቀርተዋል። አሁን በስልጣን ላይ የሚገኙት የወያኔ ቅሪቶች ከታሪክ ያልተማረ راسون سيرغم ينورال يهونا باچونو بسلطان لا يالوت اديسوچو شوموچ يشغغر سمريت اغطاچا لمستتنا حزباويو هايل اندي ياگنينا يتاسبوم گب اندي متا لمادرك مسرتاوي يهونا يسرات لوط يمگنيبتن هونيتا كمامچاچت يلك بطغنا لوطنا بازگامينا تنفواقاقي ماتوست ايداكرو يگنيالو زورو زورو لزلاقي سلام هونا لاستمامن يلوط هيدت يمكتلوت گدايوچ مرگاگت تفطرواوي ناو تبلو يتامنال اندنيا ሀገራችን መሰረታዊ የሆነ የሥርዓት ለውጥ እንጂ የተገና ለውጥ አስፈልጋትም። አሁን ላለው ሀገራዊ ችግር መንስኤው በውሸት ትርክትና በቋንቋ ላይ የተመሰረተው ህገ መንግስት ተብየው የወያኔ ፕሮግራም ሰነድ ነው። ይህ ህገ መንግስት ላንዴና ለመጨረሻው መወገድ አለበት። አሁን በየቦታው የሚካሄደው የርስ በርስ የዜጎች ፍጅት መሰረታዊ ምክንያቱ ወያኔ የፈጠረው የክልል አገዛዝ ነው። ይህ ጠንቅ ደግሞ በዘር ላይ የተገነባው ህገ መንግስቱ የፈጠረው በመሆኑ እርሱ ካልተወገደ በቀር ዜጎች በሰላም አብረው እንደወትሯቸው ለመኖር አይችሉም። ሁለተኛ መርዘኛውን ህገ መንግስት የቀረጸው ይህ ጠንቀኛ ዘረኛው ስርዓት በመሆኑ እንደ ስርዓት እስከ ጣጣው ካልተወገደ ስር የሰደደው የሀገሪቱ ችግር ይወገዳል ማለት ዘበት ነው። በመሆኑም መሰረታዊ የስርዓት ለውጥ እንጂ ለጥገና ለውጥ ጊዜና ሀብት ማባከን የኢትዮጵያን ህዝብ እንደመክዳት ይቆጠራል። ሶስተኛ በሀገሪቱ ሰላምና መረጋጋት መምጣት የሚችለው በየደረጃቸው ቀደም ተከተል ሶስት ጉዳዮች ኡን ሲሆኑ ብቻ ነው። እነርሱም ሀ ዴሞክራሲ በመላው ሀገሪቱ ሲሰፍንና ዜጎቹም ያለቀደመ ሁኔታ ተጠቃሚና ሙሉ ተሳታፊ ሲሆን ነው። ለ የሽግግር መንግስት ከሙሉ ኃላፊነቱና ግዴታው ተግባሩና እድሜው በህዝብ ስምምነት ህጋዊነቱ ተረጋግጦ ሲታወጅ ነው። ሀመሩሃ የሀገሪቱ ዜጎች በወኪሎቻቸው አማካኝነት የተዘጋጀውን የህገ መንግስት ረቂቅ በህዝብ ውሳኔ ማለትም ሪፈረንደም ከጸደቀ በኋላ በዜጎች ቀጥታ ተሳትፎ በሚመጣ ምርጫ ዴሞክራቲክ መንግስት ሲቋቋም ብቻ ነው። ኢትዮጵያ ሀገራችን ከላይ በቀደም ተከተል በሰፈሩት ሂደቶች ካላለፈች በስተቀር በትገና ለውጥ ዘላቂ ሰላምና መረጋጋት ታገኛለች ተብሎ አይታሰብም። ለዘላቂ ሰላምና መረጋጋት ይህንንም እውን ለማድረግ የሚያስችለውን መሰረታዊ ለውጥ ከሚፈልጉ ጋር ተባብሮ ለመስራት ጥሪያችንን እናስተላልፋለን። በሌሎች ድግስ ሄዶ ፍርፋሪ መጠየቅ በኩርናን በጭብጥ መስር መለወጥ ስለሚሆንብን ያንን አናደርገው የምንታገልበት ምርሆም አይፈቅድም። ኢትዮጵያችን ለዘላለም ትኖራለች። ትግላችን ተፋፍሞ ይቀጥል።
ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ህይወታቸውን የሰጡ ጀግና ሰማዕት አራአያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ
ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የህዝብ መከራና ተቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውግውስ ከማሪዎስ ሁን እንጦሮጦ ሲያወርድ ኦባማዬን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ህዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። ሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ህዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ህዝብ ጥቅም ቀርቶ ለኢትዮጵያም ህዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ህዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነፃ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የህዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26% የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ህዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ህዝብ ጎንበስ አንገት ደፋን ትቶ እምቢኝና አመፅን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጃ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የህዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጢረ ስላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከ1983 ከባዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አፋልፎ ሰጥቶ ንጣነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ ያባቱ ዋሻ ይጣፋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያ ህልውናና ተቀን በተመለከተ ግን ከኢትዮጵያ ህዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መስዋዕት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሎኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቬን ሞዘር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣ የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ህዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እንባ አይገድም ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ህዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ፈካራም መኪናን እጅ የሚገጩና የሚጨርፈልቁ በስተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለሳን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነፃ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወቅኩ ባይ ሲጽፍ የህዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በህዝብና በአብዮቱ ላይ ይጭናል። የአረመኔ ስርዓት በህዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ በሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና በአድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተተዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቂቶ ሀቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድህንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ህይወት፣ ዳግም ትንሣኤ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተረተበተ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ህይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ልዑል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት ትምክህት ጥበት ማንጸባረቅ፣ ለፍቶ አደሩን ህዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም دکمت تنکاری به ابدهود باند درش به تبسته و سوکوتر یمیتن منای دلم به مک مک گزه انکوان سو وفن وفو لو تنسیازیم کمدرک و تو مری مهون کبادای دلم اندیاوم لفچ علیو چمیامچ مهونون کفرنسای عبیو چمرو بشالک آمنگستوم تایتوال یه درجت تنکاری یمیگمتو بلو مواکر زگجت مویتنی اصطرار دیسیپلین نا سنازنو نزینی اصطادرجت زاری دیگن نگه هونی تاوسی تطر یلال لانو نا یفرسال یبتاتنال بچل ماو گزی کبریت مچار نوان نو سیدین کچل ماو الفوکو فبن مایتو نا مصناتو این نا کسسو لدرجتوچ مفرارک انا مفرکا کس لیلا البالی مکنیاتوچن مفلت براس لیک ابیت اتسفان ماسفان نو یهونه درجتونم بچنیا مری بلو ماو جس የሁሉንም የጋራ ጥረትና ትብብር ከመሻትልክ የሌሎችን መፍረስ በመፈለግ ከፈፈልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ አስረኛ አንፃር እንኳን ከገሌና ገሊቶች ሌሎቹ ይደኑ ይስተቃዩ ብለው ስማቸውን የማያነሱ ንቁነን ባዎች ጥቂት አይደሉም። እኛን ብቻ ደግፉ እንጂ ባጭር ጊዜ ድል ባለቤት እናደርጋቸዋለን ብለው ፍለገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የውያኔን ወታደር የሚገሉና የሚማርኩልንን አላጣንም ውጤቱ ባደወደ እንጂ ደግመን ደጋግመን የህዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብዥታ የለውም እናም ነው። ስለወያኔ ጸረ ኢትዮጵያዊነት ነጋጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ አመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሉም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናፈግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተሉ ጣውት ደረጃ አናድርሳቸው ወሬ ታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በተደብና ዘለፋ ደረጃ ወስደው አቅል ጠፍቶ እንጂ በክብረ ነክ ሊሆን እጅሉን ጣጥተዋል። ለነገሩ የሀገር አራዮች ሞልተው ባዳንን ፍለጋ ምን አስፈለገ? ስንት አመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማድረስ 50 ያፈለጋ ጉዞ ያስፈልገው? ከዚህ ባሻገር ወዳጅን ማስፋት ማበረከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ህዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እንስንፋስ ሊፈጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሌላ አራጁ ፍልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ስንተና ያቀርቡ ያስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የውያኔ አገዛዝ ተቃዋሚነን ያሉትን ማደናቀፉ የሚጠበቅ ነው። አልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው፣ ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስተው ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን ሚስተር የባቀላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ካላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ ያንደ ድርጅትን አሳፋሪ ንትርክና መግለጫ ያያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደግፈን ብለው ተቃዋሚን ሲሰድቡ መሪዎችን ሲዘልፉና ከፈፈልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርጎ ገቦች አመችና መርቄ ክፍተትን አግኝተው አፍራሽ ተልእኳቸውን እያካሄዱ ናቸው። ጥፋቱ የማን የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው ባግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አብለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ሚስጥር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው፣ ሚስጥር ሊጠበቅ ባለመቻሉ። የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ሚስጥር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ሚስጥር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ስርየት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብእና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማቸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም፣ ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሐቁ። ህዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና ያፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መሲህ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ከአደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገረየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰበት የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተጋብይቷል። ይህን ሰፊ ተመክሮ የሚያክቸለችሉ ህዝብን ቅርስ ያፈጡታል፣ ፍጥቃልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት ጥቃኑን አጋልጠው ይተቱታል። ለዚህም ነው በበኩላችን የታሪክ ቅርስና አቀን በተመለከተ ከሐሰት ነጋዴዎች ጋር ግብ ግብ የገለጽ ይቀጥል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ተጥቆ ነው። ያሁን ወቅት በርካታ ፖለቲከኞች ሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከወልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ተበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካልን መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ 1997 ዓመተ ምህረት ምርጫና ትግል እንኳን ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ በስጭትና ቀቢጠ ተስፋ ይሰፍናል። መክፈልት ሲሉ መክሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው።